asirattira wata nagatibula amma saganta fana maratu tufuwa
yih ya America Dims radio tabia nawo በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 5 2013 ዓ.ም ዝግጅታችን ጀመረ። የአማራ ክልል መንግስት ወደ ትግራይ የሚጓጓዙ የሰብአዊ እርዳታ እህሎችን በጥብቅ በመፈተሽ በፍጥነት ለህዝቡ እንዲደርስ የማድረግ ስራ እየሰራ መሆኑን ገለጸ።
ሰብአዊ እርዳታ ለትግራይ ክልል ወይም ለትግራይ ህዝብ ደህንነቱ በተጠበቀ መንገድ ለትግራይ ህዝብ እንዲደርስ ሊያደርግ ነው እንጂ የሚችለው ከዚህ ውጪ እርዳታ በማስቀረት ወይም ረጅ ድርጅቶች ወደዛ እንዳይገቡ በመከልከል የበለጠ ሰብአዊ ቀውስ እንዲደርስ ፍላጎት የለውም።
የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ናቸው። ሙሉ ዘገባውን በአብይረስ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአማራ ክልል መንግስት ወደ ትግራይ የሚጓጓዙ የሰብአዊ እርዳታ እህሎችን በጥብቅ በመፈተሽ በፍጥነት ለህዝቡ እንዲደርስ የማድረግ ስራ እየሰራ መሆኑን ገለጸ። የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከአሜሪካ ድምጽ ጋር ዛሬ በወቅታዊ ጉዳዮች ዙሪያ ባደረጉት ቆይታ የእርዳታ እህል የጫኑ መኪኖች የሚፈተሹት ለደህንነት ሲባል ነው ብለዋል። ከሰሞኑ ህወሓት የአማራ ልዩ ኃይል ከወልቃይትና ራያ ይውጣ ሲል ስላወጣው መግለጫ ተጠይቀውም የወልቃይትና የራያ ጉዳይ ለአማራ ህዝብ ዶሴው የተዘጋና ለድርድር የማይቀርብ ጉዳይ ነው ሲሉ አጽንኦት ሰጥተው ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ስለ ትግራይ ክልል ሰብአዊ ሁኔታ ባለፈው ሐሙስ ያነጋገሯቸው መሆኑን አስታውቀዋል። ዋና ጸሐፊው አርብ በትዊተር ገጻቸው ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይን እጅግ አስጨናቂ ስለሆነው የክልሉ ሰብአዊ ይዞታ አነጋግሬያቸዋለሁ ብለዋል። በግጭቱ ያሉበት ሁሉም ወገኖች በትግራይ ያልተገደበ የሰብአዊ ረድኤት ተደራሽነት እንዲኖር፣ ሲቪሎችና ሲቪላዊ መሰረተ ልማቶችን ከጥቃት ለመጠበቅ የተቻላቸውን ሁሉ ማድረግ አለባቸው ብለዋል ዋና ጸሐፊው። ዋና ጸሐፊ አንቶኒዮ ጉቴሬጅና ጠቅላይ ሚኒስትር አብይ አህመድ መወያየታቸውን አስመልክቶ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በሰጡት ማብራሪያ እንዲህ ብለዋል።
The Secretary General welcomed the Prime Minister's assurances that the government of Ethiopia will facilitate immediate access to Tigray.
የኢትዮጵያ መንግስት የሰብአዊ ረድኤት ድርጅቶች በአስቸኳይ ወደ ትግራይ ክልል መግባት እንዲችሉ ለማመቻቸት የሚሰራ መሆኑን ከጠቅላይ ሚኒስትሩ ያገኙትን ማረጋገጫ ዋና ጸሐፊው በደስታ ተቀብለዋል ብለዋል ዱጃሪች። መሰረታዊ አስፈላጊ አገልግሎቶች የኤሌክትሪክና የኮሙኒኬሽን አገልግሎቶችን ጨምሮ በአስቸኳይ እንዲቀጠሉ የሚደረግ መሆኑን ጠቅላይ ሚኒስትሩ ቃል መግባታቸውን ዱጃሪች ጨምረው አመልክተዋል። አያይዘውም የመንግስታቱ ድርጅት ቃል አቀባይ የኢትዮጵያ መንግስት ለትግራይ ክልል አጣዳፊ ሰብአዊ እርዳታዎችን ለማመቻቸት የተባበሩት መንግስታት ድርጅት የሰብአዊ ረድኤት መግባት እንዲችልና የግብርና እንቅስቃሴዎችንም ለመደገፍ ያወጀውን ተኩስ አቁም ስራ ላይ ለማዋል የገባውን ቃል ዋና ጸሐፊው በደስታ የተቀበሉት መሆኑን ዱጃሪች ተጠቅሰዋል። ሁሉም ወገኖች ሲቪሎችን የመጠበቅ ያልተገደበ የሰብአዊ ረድኤት ተደራሽነት መፍቀድና ዓለም አቀፍ ሰብአዊ ሕግን የማክበር ግዴታቸውን መወጣት እንዳለባቸው ዋና ጸሐፊው ጉቴሬሽ ማሳሰባቸውንም ቃል አቀባዩ ጨምረው አመልክተዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም 900 ሜትሪክ ቶን ምግብና ሌላም አጣዳፊ አቅርቦቶችን የጫኑ 50 የጭነት ተሽከርካሪዎች በዛሬው ዕለት መቀሌ መድረሳቸውን አስታውቋል። በክልሉ ካለው ስፋት ያለው ሰብአዊ ችግር አኳያ በየቀኑ ከዛሬው እጥፍ ቁጥር ያለው የርዳታ ጭነት መግባት ይኖርበታል ነው ያለው WFP። ኢትዮጵያና ሩሲያ በወታደራዊ ቴክኒክ ዘርፍ በጋራ ለመስራት በሚያስችላቸው ሁኔታ ላይ አትኩረው ለሶስት ቀናት ያካሄዱት ውይይት የተለያዩ ስምምነቶች ላይ በመድረስ እንደተጠናቀቀ ከፋና የዜና አውታር ያገኘነው ዘገባ አመልክቷል። ስምምነቱ የሁለቱን ሀገሮች የቆየ ወዳጅነት ይበልጡን የሚያጠናክርና ይበልጥ አቀራርቦ አብሮ መስራት የሚያስችል መሆኑን የተናገሩት የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ማርታ ሉዊጂ የሰራዊቱን አቅም በእውቀት በክህሎትና በቴክኖሎጂ ለማዘመን ጠቃሚ እንደሆነ መናገራቸውን ዘገባው ጠቅሷል። በውይይቱ ከሩሲያ ፌዴሬሽን ወታደራዊ ኃይል የቴክኒክ ዘርፍ የተለያዩ ተቋማትና ከኢትዮጵያ መከላከያ ሰራዊት ልዩ ልዩ ክፍሎች የተውጣጡ ባለድርሻ አካላት እንደተሳተፉ ነው ዘገባው ያመለከተው። የፌዴራል ጠቅላይ ፍርድ ቤት ሁለተኛው ሰበር ሰሚ ችሎት በአርቲስት ሀጫሉ ሁንዴሳ ግድያ ተጠርጥራ ክስ የተመሰረተባትን የላምሮት ከማልን ጉዳይ ብይን ለመስጠት ሌላ ቀጠሮ ይዟል። ዛሬ ብይን ሊሰጥ የነበረ ቢሆንም የፍርድ ቤቱ ዳኛ ባለፈው ችሎት ላይ የተሰሙትን ክርክሮች አጢኖ ለመወሰን ሐምሌ 22 ቀን ብይን እንደሚሰጥ ነው የገለጸው። ገልሞ ዳዊት ተጨማሪ አለው።
ላምሮት ከማልን የልደታው ፌዴራል ጠቅላይ ፍርድ ቤት በነጻ ካሰናበታት በኋላ የፌዴራሉ ጠቅላይ አቃቤ ሕግ 6 ኪሎ በሚገኘው የፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት ስለተላለፈው ውሳኔ አቤት ማለቱ ይታወሳል። ሰበር ሰሚ ችሎት ከዚህ በፊት ባካሄዳቸው ችሎቶች የግራ ቀኝ የክስ ሂደትን ሰምቶ የነበረ ሲሆን ዛሬ ማለትም ሐምሌ 5 2013 ዓ.ም. ብይን ለመስጠት ቀጠሮ ይዞ ነበር። ችሎቱን የመሩት ዳኛ ባለፈው ችሎት የተሰሙት ክርክሮች ላይ ብይን ለመስጠት ጊዜ ያስፈልጋል ካሉ በኋላ ለሐምሌ 22 2013 ዓ.ም. ሌላ ቀጠሮ ሰጥተዋል። ችሎቱን ካለችበት በቴሌቪዥን የተከታተለችው ተከሳሽ ወጣት ላምሮት ከማል ፍርድ ቤቱ አላግባብ ቀጠሮዬን አስተላልፎብኛል ስትል አቤቱታ አቀርባለች። የችሎቱ ዳኛ ግን ከሐምሌ 22 ወዲህ ብይን ለመስጠት እንደማይቻል ገልጸው ብይኑን ወደ ተባለው ቀን ማዛወራቸውን አጽንተዋል። ከአርቲስት ሀጫሉ ሁንዴሳ ግድያ በኋላ በቁጥጥር ካዋሉ አራት ሰዎች አንዷ የሆነችው ላምሮት ከማል የካቲት 18 2013 ዓ.ም. በልደታ ጠቅላይ ፍርድ ቤት ችሎት ቀርባ ከወንጀሉ ነጻ መባሏ የሚታወስ ሲሆን በወንጀሉ የተጠረጠሩት ንጥለው ኒያሚ፣ ከበደ ገመቹና አብዲ አለማየሁ በፌዴራል ጠቅላይ ፍርድ ቤት ልደታ ምድብ የሽብርና ህገ መንግስታዊ ጉዳዮች ችሎት ጥፋተኛ ተብለዋል። የልደታው ከፍተኛ ፍርድ ቤት ችሎት ጥፋተኛ ካላቸው ሶስቱ ሰዎች አስተያየት ለመስማት ለሐምሌ 8 2013 ዓ.ም. ቀጠሮ መስጠቱም ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት አዲስ አበባ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ መታሰራቸውን ተከትሎ በሚኖሩበት ከተማ የተቀሰቀሰው የተቃውሞ ሰልፍ ትናንት ወደ ዋናዋ የኢኮኖሚ መናኸሪያ ከተማ ወደ ጆሃንስበርግም ተዛምቷል። ጆሃንስበርግ የሚገኙ መደብሮች ላይ ሌሊቱን ዝርፊያ ተፈጽሟል። ሌሊቱን ተቃውሞ ሁከት መቀላቀሉን ተከትሎም ዋናው የከተማዋ አውራ ጎዳና በከፊል መዘጋቱ ታውቋል። ጄኮብ ዙማ ባለፈው ረቡዕ መታሰራቸውን ተከትሎ ከተቀሰቀሰው ሁከት በተያያዘ 62 ሰዎች መታሰራቸውን ፖሊሶች አስታውቀዋል። በሁከቱ ከተቃጠሉት መደብሮች መካከል ከአንደኛው ውስጥ የአንድ ሰው አስከሬን ማውጣታቸውንም ፖሊሶች አስታውቀዋል። ትናንትና የሀገሪቱ ፕሬዚደንት ሴሪል ራማፎሳ ሁኔታው እንዲረጋጋ ተማጽነዋል። ተቃዋሚዎችም በሰላማዊ መንገድ ድምጻቸውን እንዲያሰሙ ጥሪ አቅርበዋል። ጄኮብ ዙማ በተመሰረተባቸው የሙስና ወንጀል ክስ ቀርበው ቃላቸውን እንዲሰጡ ተጠይቀው ባለመቅረባቸው ችሎት በመዳፈር ወንጀል በተፈረደባቸው የ15 ወራት እስራት ቅጣት ወህኒ ቤት መግባታቸው ይታወቃል። ከሚኖሩበት ከኳዙሉ ናታል ክፍለ ግዛት ከተወሰዱበት ካለፈው ሳምንት ጀምሮ ተቃውሞ ተቀስቅሷል። በስልጣን ዘመናቸው የተከሰሱበትን መጠነ ሰፊ የሙስና ወንጀል ዙማ ሲያስተባብሉ ነው የቆዩት። በተከፈተው ምርመራም አልተባበርም ብለዋል። ይህኛውን ችሎት የመዳፈር ቅጣታቸውን ደግሞ እስር ቤት ከገባው ኮቪድ-19 ያገኘኛል የሚልና ሌላ መከራከሪያ አቅርበው ሲሟገቱ እንደነበረ የሚታወስ ነው። የግብጽ ከፍተኛ ይግባኝ ሰሚ ፍርድ ቤት በ10 የታገደው የእስላማዊ ወንድማማችነት መሪዎች ላይ በበታች ፍርድ ቤት የተሰጠውን የቅጣት ውሳኔ አጸና። የግብጽ መንግስት የዜና አገልግሎት ሜና ትናንት ባወጣው ዘገባ እንዳለው ፖሊሶችን በመግደልና እንደ አውሮፓውያን አቆጣጠር በ2011 በተካሄደው አመጽ ወቅት እስረኞችን ወህኒ ቤት ሰብረው እንዲያመልጡ በማሰር ወንጀል በአውሮፓውያን 2019 ዓ.ም ምረት በበታች ፍርድ ቤት የቡድኑን የበላይ መሪ ሞሐመድ ባዲየን ጨምሮ በጠቅላላው 10 አባላት ላይ የተላለፈውን የቅጣት ውሳኔ ነው የይግባኝ ሰሚ ፍርድ ቤቱ ያጸናው። በኢኮኖሚና በኮቪድ-19 ቀውስ ውስጥ በመትገኘው በኩባ ያልተለመደ ተቃውሞ መቀስቀሱ ተሰማ። በሀገሪቱ በሺዎች የተቆጠሩ ሰዎች በበርካታ አሰርት ያልታየ ግዙፍ መንግስት ተቃዋሚ ሰልፍ አካሂደዋል። የኢኮኖሚ ቀውሱ የሀገሪቱ መንግስት እየተዛመተ ላለው ኮቪድ-19 የሚሰጠው ምላሽ እያስከፋቸው መሆኑን ተቃዋሚዎቹ ገልጸዋል። ትናንት እሁድ ዋና ከተማዋ ሃቫና ጎዳናዎች ላይ የወጡት የተቃውሞ ሰልፈኞቹ ንጻነታችንን፣ መብታችንንና አንድነታችንን አክብሩልን የሚሉ መፈክሮች አሰምተዋል። ፖሊስ ሰልፉን የበተነ ሲሆን የተወሰኑ ሰልፈኞችንም ማሰሩ ተገልጿል። የተቃውሞ ሰልፉ ወደ ሌሎችም ከተሞች የተዛመተ ሲሆን ሃቫና አጠገብ በምትገኘው ሳን አንቶኒዮ የምትባል ከተማ የወጡት የተቃውሞ ሰልፈኞች የምግብና የመድኃኒት አቅርቦት እጥረት እንዲሁም የኤሌክትሪክ አገልግሎት መቆራረጥን አስመልክተው ቁጣቸውን አሰምተዋል። ኩባ ውስጥ የኮቪድ-19 ሁኔታው እጅግ እየተባባሰ ሲሆን ትናንት ብቻ 6925 አዲስ የቫይረሱ ተጋላጮች እንደተመዘገቡና ይህም እስካሁን ከታየው ትልቁ የአንድ ቀን አሃዝ መሆኑን የሀገሪቱ ባለስልጣናት አስታውቀዋል። 47 ሰዎች መሞታቸውንም ነው የተናገሩት። አድማጮች፣ ለሰዓቱ ያለን ዜና በዚህ ያበቃል።
ቆንጅት ታይን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 5 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተባባሪነት ከባህር ዳር ከተማ በሶስት ቀናት ሲካሄድ የሰነበተው የጸሎትና የምህላ ፕሮግራም መጠናቀቅን ተከትሎ የተሰናዳውን ዘገባ ቆየት ብለን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአማራ ክልል መንግስት ወደ ትግራይ የሚጓዙ የሰብአዊ እርዳታ እህሎችን በጥብቅ በመፈተሽ በፍጥነት ለህዝቡ እንዲደርስ የማድረግ ስራ እየሰራ መሆኑን ገለጸ። የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከአሜሪካ ድምጽ ጋር ዛሬ በወቅታዊ ጉዳዮች ዙሪያ ባደረጉት ቆይታ የእርዳታ እህል የጫኑ መኪኖች የሚፈተሹት ለደህንነት ነው ብለዋል። ከሰሞኑ ህወሓት የአማራ ልዩ ኃይል ከወልቃይትና ራያ ይውጣ ሲል ስላወጣው መግለጫ ተጠይቀው የወልቃይትና የራያ ጉዳይ ለአማራ ህዝብ ዶሴው የተዘጋና ለድርድር የማይቀርብ ነው ብለዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ እንዳሉት ለትግራይ ህዝብ የሚላከው የሰብአዊ ድጋፍ ጭነት በተሳለጠ ሁኔታ እየሄደ ነው። የእርዳታ እህል የጫኑ ተሽከርካሪዎች ወደ ትግራይ ክልል እንዳይገቡ በአማራ ክልል እንቅፋት እየገጠማቸው ነው በሚል በአንዳንድ የህወሓት ደጋፊዎች የሚሰራጩ ያሏቸውን መረጃዎችም የተሳሳቱ ሲሉ አጣጥለዋል። የክልሉ መንግስት እንዲያውም እርዳታው በፍጥነት እንዲደርስ ምቹ ሁኔታዎችን እየፈጠረ ይገኛል ነው ያሉት።
ሰብአዊ እርዳታ ለትግራይ ክልል ወይም ለትግራይ ህዝብ ደህንነቱ በተጠበቀ መንገድ ለትግራይ ህዝብ እንዲደርስ ሊያደርግ ነው እንጂ የሚችለው ከዚህ ውጪ እርዳታ በማስቀረት ወይም ረጅ ድርጅቶች ወደዛ እንዳይገቡ በመከልከል የበለጠ ሰብአዊ ቀውስ እንዲደርስ ፍላጎት የለውም።
የእርዳታ ህል የጫኑ መኪኖችን መፈተሽ ግድ በመሆኑ ሳይፈተሽ የሚያልፍ መኪና እንደማይኖርም ገልጸዋል አቶ ግዛቸው።
የጸጥታ መዋቅር ላይ ያሉ ሰዎች ፍተሻውን እንዲሁም በመሳሪያም ጭምር ታግዘው ከዚህ በኋላ የበለጠ አጠናክረን የምንቀጥል ነው የሚሆነው። ይሄ ደግሞ ለደህንነታችን በጣም ዋስትና የሚሰጠን ስለሆነ ተጠናክረው የሚቀጥል ነው የሚል ሀሳብ ነው ያለኝ። ከክልላችን ወጡ የሚሄድም ወደ ክልላችን የሚገባም የትኛውም አይነት እንቅስቃሴ ፍተሻ መደረግ አለበት፣ በየትኛውም ዓለም ይደረጋል።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ባወጣው አጭር መረጃ በትግራይ ክልል ያለው የተደራሽነት ችግር እየተሻሻለ ቢመጣም አቅርቦቶች ወደ ክልሉ የሚገቡበት ሁኔታ ግን እንደተዘጋ መሆኑን ገልጿል። በሌላ በኩል የትግራይ ክልል መንግስት ነኝ ያለው በህወሓት የሚመራው ኃይል ሰሞኑን ባወጣው መግለጫ የአማራ ልዩ ኃይል ከወልቃይትና ራያ ለቆ እንዲወጣ አሳስቧል። ይህ ካልሆነ አስፈላጊውን እርምጃ እንወስዳለን ብሏል መግለጫው። ለሚፈጠረው ማንኛውም የህይወትና የንብረት ኪሳራ ተጠያቂው የአማራ ክልል መንግስት ነው በማለት አስጠንቅቋል። በጉዳዩ ላይ ምላሽ የተጠየቁት የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ የወልቃይት ጉዳይ ለድርድር የማይቀርብና የተዘጋ ዶሴ ነው ብለዋል።
አንድ በጣም መታወቅ ያለበት አሁንም ደግሜ ማነሳው የአማራ ህዝብ መሰረታዊ ጥያቄ ከሆኑት የወልቃይት እና የራያ ጥያቄዎች በጣም በዓለም አቀፍ ደረጃ የሚታወቁ ጥያቄዎች ናቸው። ከዚህ ጋር ተያይዞ መሬት አስመልሳለሁ ወዘተረፈ ብሎ አሁን ደግሞ እንቅስቃሴ ያደርጋል። በጫቃም ሆኖ እኛ የወሰድነው መሬት የለም። ወልቃይት ጠገዴ በታሪክም የህወሓት ሆኖ አያውቁም። ምንም የህግ ግራውንድም የላቸውም። እርግጥ ነው ለሰላሳ ዓመት ወያኔ በስልጣን በነበረበት ጊዜ ምንም አይነት ፍትህ ስላልነበር ከፍትህ ውጪ በኃይል እነዚህም ቦታዎች ወስዶ ያስተዳደረ መሆኑ የሚካድ ሀቅ አይደለም። ነገር ግን በተደረገው የህልውና ዘመቻ የወልቃይት ጠገዴ፣ ሁመራና አካባቢው፣ የራያና አላማጣ ኮረምና አካባቢው ህዝብ ነጻነቱን አውጇል። ይሄንን ነጻነት ማንም ሊነጥቀው አይችልም። በዚህ ላይ ያለን አቋም ጽኑ ነው። ለድርድር የሚቀርብ አጀንዳ አይደለም። ይሄ አጀንዳ የሞት አጀንዳ ነው። ህዝቡ በራሱ እየተዳደረ ነው ያለው። መንግስት አቋቁሟል። እንደ አንድ የአማራ ፓርት ነው የምናየው። የክልሉ መንግስት ብልጽግና ነው እየመራ ያለው። የብልጽግና አመራሮች ኃላፊነት ወስደው እየመሩ ነው ያለው። ይሄ ደግሞ ክሊርሊ የክልሉ መንግስት የሾማቸው አመራሮች ናቸው ያሉት። በዚህ ላይ የሚዘበራረቅ ነገር መኖር የለበትም።
የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባሳለፍነው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት የኤርትራና የአማራ ኃይሎች ከትግራይ ሙሉ በሙሉ እንዲወጡ በድጋሚ ማሳሰባቸው ይታወሳል። በሌላም በኩል በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ሰኔ 25 በጸጥታው ምክር ቤት በትግራይ ክልል ጉዳይ ከተካሄደው ይፋዊ ስብሰባ በኋላ በሰጡት መግለጫ የአማራ ክልል ኃይሎች ከወልቃይት ጠገዴና መሰል አካባቢዎች እንደማይወጡ ገልጸዋል። አካባቢው ያለምንም ህጋዊ ሂደት ወይም ህገ መንግስታዊ መሰረት በ1992 በኃይል ወደ ትግራይ የተከለለ ነው በማለትም ተናግረዋል። በዩናይትድ አረብ ኤሚሬትስ የኢትዮጵያ አምባሳደር ሱሌማን ዴዴፎ በትዊተር ገጻቸው ባሰፈሩት ጽሑፍ ደግሞ ወልቃይት በ1994 ዓ.ም በኃይል ወደ ትግራይ ከመጠቃለሉ በፊት የበጌ ምድርና ጎንደር አካል መሆኑን ስንማር ነው ያደግነው ሲሉ ገልጸዋል። እነዚህ አካባቢዎች የበጌ ምድር አካባቢዎች መሆናቸውን የማያውቅ ካለ የኢትዮጵያን ጂኦግራፊ የማያውቅ ብቻ ነው በማለት በትዊተር ገጻቸው አስፍረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ስድስተኛው አገራዊና ክልላዊ ምርጫን ያሸነፈው ፓርቲ ለብሔራዊ መግባባትና መሰረታዊ ችግሮችን በመፍታት ላይ ትኩረት አድርጎ ሊሰራ እንደሚገባ ምሁራን ተናገሩ። ዘገባው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያጠናቀረው ነው፣ እንደሚከተለው ይቀርባል።
የኢትዮጵያ ብሔራዊ ምርጫ ቦርድ የስድስተኛውን አገራዊ ምርጫ ውጤት ይፋ ሲያደርግ ምርጫው ተአማኒ ነበር የሚል ድምዳሜ የታከለበትን መግለጫ ማውጣቱ ይታወሳል። ይህንም በተመለከተ የሐዋሳ ዩኒቨርሲቲ የፖሊሲ ጥናትና ልማት ተቋም ተመራማሪ እንዲሁም በዩኒቨርሲቲው የጋዜጠኝነትና ኮሚኒኬሽን ረዳት ፕሮፌሰር ዶክተር መልሶ ደጀነ የምርጫ ቦርዱን ሀሳብ እንደሚጋሩ፣ ነገር ግን ፍጹም ነው የሚል እምነት እንደሌላቸው ለቪኦኤ ተናግሯል።
ምርጫ ቦርድ እንደምታውቀው ብዙዎች እምነት የጣሉባቸው ግለሰብ የሚመሩት ተቋም ነው። ተአማኒነቱ ላይ ብዙዎች የሚስማሙ ይመስለኛል። ይሄ ማለት ግን እንከን የሌለበት ነው ማለት አይደለም።
ውጤቱን በተመለከተ የተጠየቁት ዶክተር ዶክተር መልሰው ያላቸውን አስተያየት ሲናገሩ እንዲህ ብለዋል።
አሁን ካለው ውጤት በተሻለ መልኩ ጠብቄ ነበር እውነት ለመናገር። ይሄንን ስልህ አሁን ያሸነፈው የብልጽግና ፓርቲ ማሸነፉ ላይ ጥያቄ አልነበረኝም። ካለው አቅም፣ ካለው ልምድ፣ ካለው ተቋማዊ አደረጃጀት አንጻር ነገር ግን የተፎካካሪ ፓርቲዎች ድምጽ ከፍ ባለ ሁኔታ ይሰማል የሚል እምነት ነበረኝ። ከዛ ከግምቴ ያነሰ ነው። እንግዲህ ህዝብ ደግሞ ትክክል ነው። ህዝብ ለምን ይሄን መረጥ ካትለው ህዝቡ ይሻለኛል የሚለውን ድምጼን ያስተጋባልኛል፣ ድምጽ ይሆነኛል ያለውን ፓርቲ መርጣል። ስለዚህ ያንን አክብረን መቀበል አለብን ብዬ ነው የማምነው።
ኢትዮጵያ ስድስተኛውን አገራዊ ምርጫ ለማካሄድ ያለፈችባቸው መንገዶች በብዙ ፈተናዎች የተሞላ መሆኑን የፖለቲካ ምሁራን ተናግሯል። በዚህ ሁኔታ ውስጥ አልፎ ምርጫውን ማካሄድ ሁለት ትልቅ መልእክት አለው ብሏል ዶክተር መልሰው።
አንደኛ የኢትዮጵያን ህዝብ ጽናት እና ትልቅነት፣ ለዓላማው ያለውን ጽናት በውጭም በውስጥም እይታ ስታየው ሀገራችን በአሁኑ ሰዓት መንታ መንገድ ላይ ያለችበት በጣም ምናልባት በታሪኳ ከፍተኛ በሚባል ደረጃ ፈተና ውስጥ ያለችበት ነው። ብዙዎች ይህን ምርጫ ማድረግ አደጋ ነው፣ እንደ ሀገር ትበታተናለች፣ ህዝብ ይበጣበጣል የሚል እምነት ነበራቸው። እኔ ይህን ከሚሉት ወገን አልነበርኩኝም። ምክንያቱም የኢትዮጵያ ህዝብ ይህንን ምርጫ እንደ ትልቅ አጋጣሚ ይጠቀምበታል ብዬ ተስፋ አድርጌ ስለነበረ በዚህ አጋጣሚ እንግዲህ ተጠራጣሪዎቻችንን ምልከታ ድጋሚ እንዲቃኙት ያደረገ እና የኢትዮጵያ ህዝብ ደግሞ በችግርም ውስጥ ሆኖ ከችግር ለመውጣት ነገን ሻገር ብሎ የሚያይ ማህበረሰብ መሆኑን ነው። ሁለተኛ እንደ ሀገር ደግሞ ምርጫን የማስፈጸምንም አቅም በዚህ አይነት ተግዳሮቶች ውስጥ እንኳን ሆነህ ምርጫ ማካሄድ የሚችል ተቋም አሁን ያለውን የብሔራዊ ምርጫ ቦርድን መመስረት በጣም ከፍተኛ ፈቃደኝነትን፣ ከፍተኛ ተነሳሽነትን እና ቁርጠኝነትን የሚጠይቅ ነው እና ይሄ የሚያሳየው ምንድን ነው? ከዚህ በተሻለ ሰላማዊ ሁኔታ እና ሰላማዊ ምህዳር ውስጥ ብንሆን የተሻለ አካሄዱም ሂደቱም መጨረሻውም የተሻለ የሆነ ምርጫ ማካሄድ እንደምንችል መሰረት የጣልንበት ተደርጎ ሊወሰድ ይችላል ማለት ነው።
በዩኒቨርሲቲው የህግ መምህርና ዓለም አቀፍ ጉዳዮች እንዲሁም የአልሙናይ ዳይሬክቶሬት ዲሬክተር አቶ ዮሐናን ዮካሞ በአገራዊ ጉዳይ ላይ የያዝነውን አንድነት የሚያሳይ ነው ብለዋል።
የራሷን ችግር በራሷ መፍታት የምትችል እንዲሁም ማህበረሰቡ ምርጫ ማከናወኑ በዚህ ሁኔታ ውስጥ አንድ ግብጻዊ ጋዜጠኛ የሰጠውን ማብራሪያ ከተረዳ እኛ እንደ ኢትዮጵያኖቹ አንድ እንሆን። ምክንያቱም እነሱ በሀገር ውስጥ ጫና፣ በዓለም አቀፍ ጫና ውስጥ ሆነው ምርጫ ማከናወን ማለት ምን ያህል ዩናይትድ፣ ምን ያህል ጠንካራ አንድነት ማህበረሰብ ውስጥ እንዳለና በሚመሯቸው መንግስታት ላይ እምነት መጣላቸው፣ በአንድነት መንግስትን ማጠናከር እንዳለባቸው ከነሱ ተሞክሮ መውሰድ አለብን። በዚህ ሁኔታ እንኳ ውስጥ ወደ ከኢትዮጵያ ጋር እንኳ ጦርነት ብንፈጥር እኛ አንድ ሳንሆን ብለዋልና አንዳንዴ እኛ ውስጣዊ አንድነታችን በጠነከረ ቁጥር በዓለም አቀፍ የኢሜጃችን በጣም ይጠነክራል። አንድ መሆናችንን እና እንዲሁም በአንድነታችን ደግሞ በዓለም አቀፍ ኢሜጁ በጣም ትልቅ የሆነና ኢትዮጵያ መቼም በቀኝ ግዛት የማትገዛ የራሱ አቋም ሀገር ያላት ሀገር መሆኗን የሚያሳየን።
ምርጫውን ማካሄድ ያስገኛል አሊያም አስገኝቷል ያሉትንም ፋይዳም ዶክተር መልሶ አብራርቷል።
ፋይዳው ምንድን ነው የሚለው ጥያቄ ወሳኝ ጥያቄ ነው። በነገራችን ላይ ምርጫ የዲሞክራሲ ስርዓት መጨረሻ ማለት ነው። የዲሞክራሲ ስርዓት አንድኛው ማሳያ ነው። ነገር ግን ለኢትዮጵያ ይሄ ምርጫ ምን ፋይዳ ነበረው ካልከኝ፣ እኔ በጣም እጅግ በጣም እንደ ማህበረሰብ ለህልውናችን በጣም ወሳኝ ነበር ብዬ አምናለሁ። ለምንድን ነው ማምነው ካልከኝ፣ ይሁንታ ህዝብ ይሁንታውን የቸረው ቅቡል የሆነ በፖለቲካም ቋንቋ ይሁን በዲሞክራሲ ቋንቋ ከህግም አንጻር መንግስት ያስፈልግ ነበር። ስለዚህ ይህንን ቅቡል የሆነ ሌጂቲሜት ጋቨርንመንት ከመመስረት አንጻር ይህ ምርጫ እጅግ በጣም ፋይዳ ያለው ነው።
ምርጫውን ተከትሎ አዲስ መንግስት መመስረቱ የአገሪቱን ችግሮች ከመፍታት ረገድ ካለፉት 3 ዓመታት ጋር ስነጻጽር ምን የተለየ ነገር ይዞ ይመጣል የተባሉት ምሁሩ ይህንን ብሏል።
ምንድነው የምንጠብቀው? እንግዲህ የማህበረሰቡን ድምፅ በደንብ የሚያሰሙ እንደራሴዎች መጥተው የሀገሪቱ ነባራዊ ችግር ይሄን ይመስላል የሚለውን ነገር በደንብ አድርገው ቴብል አድርገው በጠረጴዛ ዙሪያ ከመንግስት ጋር ከሌሎች የሚመለከታቸው ባለድርሻ አካላት ጋር የሚመክሩበትና የሀገሪቱን አሁን የሚታይ አሁናዊ ሁነኛ ችግሮች በደንብ አፍጠው የመጡ ችግሮችን እልባት የምንሰጥበትን እድል ይዞ ይመጣል ብዬ አስባለሁ። ሁለተኛውና ዋነኛው ምናልባት ከጠቅላይ ሚኒስትሩ የመጨረሻው ፓርላማ ንግግር ጋር ማያያዘው እይታ ጠቅላይ ሚኒስትሩ ሲናገሩ በኢትዮጵያ ታሪክ ባልተለመደ ሁኔታ ምንድን ነው ያሉት? ብልጽግና ፓርቲ ቢያሸንፍ ከተለያዩ የተፎካካሪ ፓርቲዎች አቅም ያላቸውን ሰዎች እንደየ አስተዋጽኦአቸው በመንግስት መዋቅር ውስጥ በተለያየ ደረጃ እንዲሳተፉና ሀገሪቱን እንዲያገለግሉ ያደርጋል የሚል ሀሳብ ሰጥተዋል። ይሄ እንግዲህ እንደምታውቀው አካታችነትንና አሳታፊነትን ያመጣል።
በቀጣይ የሚመሰረተው መንግስት በቅድሚያ መፈጸም አለበት ያሏቸውንም ተግባራት ዘርዝረዋል።
የመጀመሪያው ጉዳይ እንግዲህ በብዙ በአካዳሚም በፖለቲከኞችም እይታ የሚነሳው የናሽናል ኮንሰንሰስ የብሔራዊ መግባባት ጉዳይ ነው። ይህ ብሔራዊ መግባባት ጉዳይ አሁን ነው መጀመር አለበት ብዬ አስባለሁ። ከዛ ባሻገር ደግሞ እንደምታውቀው የኢትዮጵያ ትልቁ ፈተና የኢትዮጵያ ሕዝብ በአብዛኛው ወጣት ነው፣ ስራ አጥነት ነው። በከፍተኛ ሁኔታ ሀገሪቱን እና የሚቀጥለውን የመንግስት መዋቅር የሚፈትነው ነገር የሚመስለኝ አንኢምፕሎይመንት። እነዚህን የስራ አጥነት ችግሮች ከመፍታት አንጻር ቅድሚያ ሰጥቶ እንቅስቃሴ ይጠይቃል ማለት ነው። በምግብ ራሳችን መቻል አለብን።
በዩኒቨርሲቲው የህግ መምህርና ዓለም አቀፍ ጉዳዮችና የአልሙናይ ዲሬክተሩ አቶ ዮሐናን አዲስ የሚመሰረተው መንግስት ዋነኛ ፈተናዎች ፖለቲካውና ማህበራዊ ናቸው ብለዋል።
ፈተና ነው ብዬ የማምነው ከመንግስት አካላት ውስጥ ነው። ምንድን ነው ይህን ለማለት የምፈልገው? ጠቅላይ ሚኒስትሩ ያስፈጸማቸውን ፕሮጀክቶች በምናይበት ጊዜ በምን ያህል ጊዜ ውስጥ እንደተከናወኑ እናውቃለን። በየማህበረሰቡ ግን እንደዚህ ተጀምሮ ቃል ተገብቶ ድንጋይ ተጥሎ ያልተጀመረባቸው አካባቢዎች አሉ። ይህን እንዴት ነው የሚመልሱት? መንግስት አካላት ውስጥ ያሉ ሰዎች ራሱ ለዚች ሀገር ፈተና እንደሚሆኑ አምናለሁ።
የፖሊሲ ጥናትና ልማት ተቋም ተመራማሪና በዩኒቨርሲቲው የጋዜጠኝነትና ኮሚኒኬሽን ረዳት ፕሮፌሰሩ ዶክተር መልሶ በበኩላቸው የሰላምን ጉዳይ ያስቀድማሉ።
የመጀመሪያው የሰላም ችግር ነው። እንደምታውቀው በትግራይ የሀገራችን ክፍል ችግር አለ። እሱን የህግ ማስከበር ዘመቻው ተጠናቋል። ግን በሰላም መንገድ ደግሞ የመጨረሻ እልባት መስጠት ትልቅ የቤት ስራ ነው። በነገርህ ላይ በጦርነት ብታሸንፍም የመጨረሻውን ዘላቂ ሰላም ታመጣለህ ማለት አይደለም። ይህንን የትግራይ ተሞክሮ ማሳየት ሆናል። ሌሎችም ሀገራት የዓለም አቀፍ ነባራዊ ሁኔታዎችን የአፍጋኒስታንን ምሳሌ ማንሳት ትችላለ፣ ኢራቅን፣ የሌሎችንም። ስለዚህ ምን መሆን አለበት ማለት ነው? በሰላም መንገድ እነዚህን አይነት ችግሮች ለአንዴና ለመጨረሻ ጊዜ መፍታት።
በደቡብ ክልል በተካሄደው በዚህ ምርጫ አብዛኛውን ድምፅ ያገኘው ገዢው ፓርቲ ብልጽግና ሲሆን ኢዜማ 4 መቀመጫዎችን፣ የገዶ ህዝብ ዴሞክራሲያዊ ድርጅት ደግሞ 2 መቀመጫዎችን አሸንፏል። በሲዳማ ክልል ደግሞ በተካሄደው ምርጫ 19ኙንም የህዝብ ተወካዮችን ምክር ቤት መቀመጫ ብልጽግና ማሸነፉን ምርጫ ቦርድ ይፋ ያደረገው ውጤት ያሳያል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው እናመሰግናለን። አድማጮች፣ አሁን ከደቡብ ክልል ወደ ጅማ ነው የምንወስዳችሁ። በተከታዩ ዘገባ ከአምስት ወራት በፊት በጅማ ዩኒቨርሲቲ በተካሄደው የተማሪዎች ምረቃ ስነ ስርዓት ላይ የተቃውሞ ድምጽ በማሰማቱ ታስሮ የነበረው መሐመድ ዴክ ሴሶ ከእስር መለቀቁን ጠበቃው አቶ ኦብስናን ግርማ ተናገሩ። ፀሐይ ዳምጠው ዝርዝሩን ታሰማናለች።
የካቲት 6 2013 ዓ.ም የጅማ ዩኒቨርሲቲ ተማሪዎች ምረቃት ሰነ ስርዓት ላይ ፍትህ ለሃጫሉ ሁንዴሳ ጀዋር መሐመድ ይፈታ በማለት ድምጹን ያሰማው መሐመድ ዴክሶ ከአምስት ወራት እስራት በኋላ ተፈቷል ሲሉ ነው የህግ ጠበቃው የገለጹት። መሐመድ ዴክሶ በጅማ ዩኒቨርሲቲ የሁለተኛ ዲግሪ ምሩቅ ነበር ያሉት ጠበቃው አቶ ኦብስናን ግርማ በመድረኩ ላይ ድምጹን ካሰማ በኋላ በተለያዩ 2 መዝገቦች መከሰሱን ተናግረዋል።
በ6 ተይዞ በአጠቃላይ ጅማ በነበረበት 2 መዝገብ ተከፍቶ ነበረ። የመጀመሪያው መዝገብ በ8 ነው የተከፈተው። ያው እንግዲህ ዛኔ ተማሪዎችን ያነሳሳል፣ ከታጠቀ ቡድን ጋር ግንኙነት አለው የሚል ነበር ክሱ። በዛ መዝገብ ላይ ከአንደኛ ፖሊስ ጣቢያ አንደኛ ወረዳ ፖሊስ ጣቢያ ጅማ መከተማ ከሚገኘው 2 ቀጠሮ የቀረበው በ2ኛ ቀጠሮ ፍርድ ቤቱ በ2000 ብር ዋስ እንዲወጣ ያዘዘው። እዛ በኋላ እንግዲህ ይሄ የታዘዘው በ17/6 ወር የካቲት 2013 ነው። በ21 ከአንደኛ ወረዳ ፖሊስ ጣቢያ ወደ ሁለተኛ ወረዳ ፖሊስ ጣቢያ ነው የተቀየረው ፍርድ ቤቱ። ከዛ ደግሞ ሌላ መዝገብ እንደተከፈተው ማለት ነው። የተጠረጠረበት ወንጀል ጅማ ከተማ ቦምብ ፈንድቶ የአንድ ሰው ያለፈ በዛ ውስጥ ተሳትፏልበት የሚል ነበረ።
መሐመድ ዴክሶ በሁለቱም መዝገብ አራት የጊዜ ቀጠሮ ተሰጥቶት የጅማ ከተማ ወረዳ ፍርድ ቤት የቀረበ ሲሆን አንድ ጊዜ በ2000 ብር ዋስትና ፍርድ ቤቱ እንዲለቀቅ ወስኖ ነበር ብለዋል። ነገር ግን ትዕዛዙ አልተፈጸመም ያሉት ጠበቃው በሁለተኛው መዝገብ ደግሞ በራስ ዋስትና እንዲለቀቅ ፍርድ ቤቱ ትዕዛዝ ሰጥቷል፣ አሁንም አልተፈጸመም ሲሉ የነበረውን ሁኔታ ተናግረዋል።
ያንን እንግዲህ ፍርድ ቤቱ በአንደኛው ዙር 10 ቀን ነው የሰጠው፣ በሁለተኛው ዙር 5 ቀን ከሰጠ በኋላ ማስረጃውን መርምሮ በራስ ዋስትና እንዲለቀቅ ወረዳ 2 ትእዛዝ ሰጥቶ ነበረ። ትእዛዙ ሳይፈጸም ቆይቶ በ8ኛ ወር ውስጥ እንዲወጣ ተደረገና በዛው በር ላይ ደግሞ ተያዘ ተባለ። ልጆች ሊቀበሉ ሲመጡ ጓደኞቹ ከዛ የኦሮሚያ ልዩ ኃይል ካምፕ ነበረ ማለት ነው ረጅም ጊዜ። ከዛ በኋላ 23ኛ ወር ደግሞ ወደ አዲስ አበባ ነው የተወሰደው። እንትን የሚገኘው የኦሮሚያ ፖሊስ ኮሚሽን ገላን የታሰረው። ከገላን እንግዲህ ወደ አዋሽ መልካሳ ነው የተወሰደው ማለት ነው።
መሐመድ ዴክሶ ባለፈው ቅዳሜ ማለትም ሐምሌ 3 2013 ዓ.ም ከእስር መፈታቱን ገልጸው ከጅማ እንዴት ወደ አዋሽ መልካሳ እንደተወሰደ ለአሜሪካ ድምፅ አስረድቷል።
ጅማ የኦሮሚያ ልዩ ኃይል ካምፕ ነበር። ከዛ ያመጣኝ የዛው ጅማ መሪ ሰውየው ነበረ፣ ኢንስፔክተር ቤታቸው ነበረ። እሱ ነው አሳጅ ፓትሮል ያመጣኝ። አንቺ ሚሽነር ኮሚሽነር ቢሆኑ ያለረሳ ደግሞ ወደገላ ወሰዱ። ገላን ደግሞ በታዋሽ
በጅማ ከተማ ወረዳ ፍርድ ቤት ሁለቴ የዋስትና መብት የተጠበቀለት እና ያልተፈጸመለት መሐመድ ከእስር እንዴት እንደተለቀቀ ይነግረናል።
ፍርድ ቤት ወስዶን አይደለም፣ ከፍርድ ቤት ቤተሰብን ከፍርድ ቤት አይደለም፣ ነጻ ወጥተን አይደለም፣ እዛው የቆዩ ሰዎች ናቸው። በስተመጨረሻ ለቅቄያቸዋል ያሉ ይሄ ነው እንግዲህ የማውቀው። ፖሊስና እዛ ያሉት መርማሪ ተብሎ እዛ ያሉ ሰዎች አሉ፣ እነሱ ናቸው ያየሁት። እኔ ሌላ ያየሁት ሰዎች የሉ።
ከዚህ ቀደም የኢትዮጵያ ሰብአዊ መብቶች ኮሚሽን ከየካቲት 6 2013 ዓ.ም ጀምሮ በእስር ላይ የነበረውን የወጣት መሐመድ ዴክሶና በሱ መዝገብ የተከሰሱትን 2 ሰዎች የፍርድ ቤት ሂደት በቅርበት በመከታተል ላይ እንደሚገኝ ሲገልጽ ቆይተዋል። የጅማ ከተማ ወረዳ ፍርድ ቤት መጋቢት 7 2013 ዓ.ም ተከሳሾቹን በነጻ አሰናብቶ ከእስር እንዲለቀቁ ቢወስንም በእስር ላይ ቆይተዋል። ኮሚሽኑ እስረኞቹ በተሰጠው ትዕዛዝ መሰረት በአስቸኳይ ከእስር እንዲለቀቁ በመጠየቅ የፍርድ ቤቶች ትዕዛዝ እንዲከበር በተደጋጋሚ ሲያሳስብ መቆየቱ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በተለያዩ ቦታዎች የፍርድ ቤት ትዕዛዝ አለመከበር አሳስቦኛል በማለት የነ መሐመድ ዴክሶንም ጉዳይ አስመልክቶ ባወጣው መግለጫ ላይ ከዚህ ቀደም የኦሮሚያ ክልል ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ተጠይቀው በክልሉ የፍርድ ቤት ትዕዛዝ ይከበራል፣ ነገር ግን አንድ ሰው በተለያየ መዝገብ ተከሰው ፖሊስ ለምርመራ ሊፈልግ ይችላል። ያኔ በአንዱ መዝገብ ፍርድ ቤት በነጻ ሊያሰናብት ይችላል፣ ነገር ግን በሌላው መዝገብ ደግሞ ፖሊስ ድጋሚ ይዞት ፍርድ ቤት ያቀርበዋል። እናም ያኔ የፍርድ ቤት ትዕዛዝ አይከበርም ይባላል። ይህ አካሄድ ግን በወንጀል የተጠረጠረውን በሕግ ለመጠየቅና ፍትህ ለማስፈን የሚደረግ ሂደት ነው በማለት ለአሜሪካ ድምፅ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። አድማጮች፣ አሁን ደግሞ ወደ ባህር ዳር ነው የምንመልሳችሁ። ኢትዮጵያ በአሁኑ ወቅት የገጠማትን የህልውና ፈተና የምትወጣው ህዝቦቿ በፈጣሪያቸው ፊት በጸሎት ወድቀው ሲለምኑ ብቻ ነው ሲሉ የቅዱስ ሲኖዶስ አባልና የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተባባሪነት ለ3 ቀናት ሲካሄድ የሰነበተው የጸሎትና ምህላ ፕሮግራም ትላንት በባህር ዳር ከተማ ተጠናቋል። አስቴር ምስጋናው ዝርዝር አላት።
Thank you.
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተባባሪነት በባህር ዳር ከተማ ለሶስት ቀናት ሲካሄድ የሰነበተው የጸሎትና ምህላ መርሃ ግብር በሺዎች የሚቆጠሩ ምዕመናን በተገኙበት ነው ሲካሄድ የቆየው። በባህር ዳሩ መስቀል አደባባይ በተካሄደው በዚህ የጸሎትና ምህላ ፕሮግራም ላይ ለሶስት ቀናት ትምህርት የሰጡት የቅዱስ ሲኖዶስ አባልና የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም እንዳሉት በሀገርና በዓለም አቀፍ ደረጃ እየከፋ የመጣውን የዘረኝነትና የጎጠኝነት ደዌ ማስወገድ የሚቻለው በጸሎት ብቻ ነው ብለዋል።
በገዛ ሀገራችን በገዛ ሀገራችን በገዛ በረከታችን እግዚአብሔር በሰጠን ወላጅ ፈሪ የጣት ፈሪ አድርገው ራሳችን በራሳችን በማይገባ በአንድ ላይ በፍቅር በምንኖርባት ሀገር ምግብ ልዩ ስያሜ ሰጥተው የሚያዋጉን ሀያላን ማስተዋሉን እግዚአብሔር ይስጥልን። ተግተን እንጸልይ። የሃይማኖት የዘር የቋንቋ ወዘተ ጥላቻ እንዳይሆን ተግተን እንስራ። የዓለም አላፊ ነው የማያልፍ ሌላ የእግዚአብሔር መንግስት አለንና በዚያ መንግስት በእግዚአብሔር ፊት ሞገስ አለን እንሆን ዘንድ የሰላም ሰዎች እንሆን መልእክታችን።
ሀገር የገጠማትን የህልውና ፈተና ለመታደግ በእግዚአብሔር ፊት መውደቅ መፍትሄ መሆኑን ያመነው ቅዱስ ሲኖዶሱም በግንቦት ወር በወሰነው መሰረት ከሰኔ 14 እስከ ሐምሌ 4 2013 ዓ.ም ድረስ በመላው ኢትዮጵያ በገዳማቱ፣ በአድባራቱ፣ በገጠር፣ በአብያተ ክርስቲያናት ምህላና ጸሎት ሲደረግ መቆየቱን አስታውሰዋል። ከሐምሌ 2 እስከ ሐምሌ 4 ደግሞ የሁሉም ገዳማት፣ አድባራትና ቤተ ክርስቲያናት ካህናት፣ ሊቃውንትና ምዕመናን ያሉበት የማጠቃለያ ምህላና የጸሎት ፕሮግራም በባህር ዳር ከተማ መዘጋጀቱንም አቡነ አብርሃም ተናግረዋል። በዚሁ መርሃ ግብር ላይ ዝናብ ሳይበግራቸው የተሳተፉትንም አመስግነዋል። ፕሮግራሙ ላይ ያገኘዋቸው ቀሲስ ዘላለም አያሌው ቤተ ክርስቲያኗ በጠራችው የጾምና ምህላ መርሃ ግብር ተገኝተው ለሀገር ሰላም ፈጣሪ መለመን ወቅቱ የሚጠይቀው ተግባር ነው ብለዋል።
የሰሞኑ ምህላ የተደረገበት ምክንያት ምንድነው? ለሀገራችን ሰላም ፍቅር ሲባል ያው ጸሎት አስፈላጊ ነው። ምክንያቱም ጸሎት ሁሉን ነገር የከበደውን ሁሉ የሚያቀልል ስለሆነ፣ ስለዚህ ይሄ ጸሎት ያው በሀገራችን ያለው ችግር እንደሚታወቅ ሁሉ ለሀገራችን ሰላምና ፍቅር በችግሩ ምክንያት ያው ጸሎት በጋራ ተሰባስበን ብንጸልይ ያው እግዚአብሔር ጸሎታችን ይሰማል፣ ሀገራችን ሰላም ያደርግልናል በማለት ነው ይሄ ምህላ የተዘጋጀ።
ወጣት ሳራ ተስፋ ማርያም በበኩሏ ሀገር ለወደቀባት የህልውና ፈተና እውነተኛ መድኃኒቱ ጸሎት በመሆኑ እግዚአብሔርን ከልብ መቅረብ ብቻ ነው የሚያስፈልገው ትላለች።
እንደሚታወቀው ሀገራችን አሁን ያለችበት ሁኔታ ጥሩ አይደለም። የኑሮ ውድነት አለ፣ ስደት አለ፣ ረሃብ አለ፣ ጦርነት አለ፣ የሚወራ ብዙ ነገር አለ እና ሁሉም ሰው የራሱ ጥያቄ አለው ማለት የተቸገረበት ብዙ ነገር ስላለ በእግዚአብሔር የማይፈታ ነገር ሁሉም ነገር በእግዚአብሔር ስለሚፈታ ልባችን ንጹህ አድርገን በቻልነው መጠን ይቅርም የተጣላ ነው ካለ ይቅር ብለን እግዚአብሔር ይፈታልናል ብለን ነው ወደዚህ የመጣን። እንግዲህ
በዛሬው ዕለትም ነዳያንን በጋራ የመመገብ ስነ ስርዓት ተካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የጸጥታው ምክር ቤት ከህዳሴ ግድብ ጋር በተያያዘ የተጀመሩ የድርድር ሂደቶች በአፍሪካ ህብረት በኩል እንዲቀጥል ማድረጉ ለአፍሪካዊ ችግር አፍሪካዊ መፍትሄ የሚያስገኝ ነው ሲሉ ምሁራን ገለጹ። መስፍን አራጌ የምሁራኑን ትንተናና አስተያየት አካቶ ተከታዩን ዘገባ አሰናድቷል።
ግብጽና ሱዳን በታላቁ የህዳሴ ግድብ የውሃ ሞላልና አስተዳደር ጉዳይ ለሁለተኛ ጊዜ ባቀረቡት አቤቱታ መሰረት የተባበሩት መንግስታት የጸጥታው ምክር ቤት ግልጽ ስብሰባውን ያደረገው ከቀናት በፊት ነበር። 15 የሚደርሱት የምክር ቤቱ ቋሚና ተለዋጭ አባል አገራት በስብሰባው ላይ ያሳለፉት ውሳኔ ተመሳሳይ መሆኑን በወሎ ዩኒቨርሲቲ የዓለም አቀፍ ህግ ምሁሩ ደጀኔ ማኔ ይናገራሉ። ሶስቱ አገራት በህዳሴ ግድብ ዙሪያ የጀመሩትን ጉዳይ በተጀመረው መሰረት በአፍሪካ ህብረት በኩል ይቀጥሉ መባሉን በበጎ ጎኑ በማውሳት
ጉዳዩ በቀጠሮ የታለፈ ነው። የጸጥታው ምክር ቤት ድምፅ አልሰጠም፣ ሪዞሉሽን አላሳለፈም። ስለዚህ ሀሳቡ የየሀገራቱ የጸጥታው ምክር ቤት የየግል ሀሳብ ሆኖ ይወሰዳል። ነገር ግን እነዚህ ሁሉም የጸጥታው ምክር ቤት አባላት የሰጡት ሀሳብ ጉዳዩ የጸጥታ ጉዳይ ተደርጎ መታየት የሌለበት፣ ይልቁንም ሶስቱ ሀገራት በጀመሩት ድርድር በአፍሪካ ህብረት አስተባባሪነት መጨረስ ይችላሉ የሚለው ነው። ከዚህ አንጻር ስናየው በጸጥታው ምክር ቤት በአጀንዳነት መቀጠል የሌለበት ጉዳይ ላይ መሆኑን አባል ሀገራቱ መረዳታቸው ከዛም ጉዳዩ ምንም እንኳን በእኔ እምነት አላጎ ኢትዮጵያ ህዳሴ ግድብ በየትኛውም ደረጃ ለድርድር መቅረብ የሌለበት የኢትዮጵያ የተናጠል ፕሮጀክት ቢሆንም በስህተት ወደ ድርድር የተወሰደ ፕሮጀክት ስለሆነ በጸጥታው ምክር ቤት ሪዞሉሽን ከሚተላለፍበት አሁን እንደተባለው በአፍሪካ ህብረት አደራዳሪነት በኩል በተጀመረው ድርድር ጉዳዩ የትም ይድረስ በዛ በኩል ይቀጥል መባሉ ጥሩ ነው ተብሎ ሊታይና ሊወሰድ የሚችል ነው።
በዓለም ላይ ከ250 የሚልቁ ድንበር ተሻጋሪ ወንዞች አሉ። የጸጥታው ምክር ቤት በአንዱም ላይ ውሳኔም ውይይት ማድረጎባቸው አያውቅም። ለምንድን ይመስልዎታል ይህ ወደ ጸጥታው ምክር ቤት ሊሄድ የቻለበት?
አዎ፣ እነዚህ ድንበር ተሻጋሪ ወንዞች ላይ በሚገነቡ ልማቶች ላይ እስካሁን ድረስ ምንም አይነት ፕሬሲደንት የለም። የጸጥታው ምክር ቤት አጀንዳ አድርጎ የተወያየባቸውና ውሳኔ ያሳለፈባቸው የሉም። ታላቁ የኢትዮጵያ ህዳሴ ግድብ ወደዚህ ደረጃ እንዲደርስ የተደረገበት ዋነኛው ገፊ ምክንያት በአባይ ወንዝ ላይ ለዘመናት ሰፍኖ የኖረ ታሪካዊ ኢፍትሃዊነት አለ። ከሌሎች ድንበር ተሻጋሪዎች በተለየ መልኩ የታችኛው የተፋሰስ ሀገራት በወንዙ ላይ እንደፈለጉ የሚያዙበት፣ ወንዙን እንደፈለጉ የሚጠቀሙበት ወንዝ እንደሆነ ይታወቃል። በሌሎቹ የድንበር ተሻጋሪ ወንዞች ላይ አዛዥና ናዛዥ የሆኑት የላይኛው የተፋሰስ ሀገራት እንጂ የግርጌ የተፋሰስ ሀገራት አይደሉም። በየትኛውም የድንበር ተሻጋሪ ወንዝ ወደ አባይ ስንመጣ ግን በተገላቢጦች ነው። ታሪክ ተገልብጦ ግብጾች ለዘመናት በአባይ ወንዝ ላይ የበላይነትን ወይም ደግሞ የሃይድሮ ሄጅሞኒ የምንለውን ተቆጣጥረው ኖረዋል። በዚህም ምክንያት እንግዲህ የግብጽና ሱዳን ትልልቅና ብዙ የሚባሉ የተናጠል ፕሮጀክቶችን በአባይ ወንዝ ላይ ሲሰሩ ሲጠቀሙ ኖረዋል። በእነዚህ ሂደት ውስጥ ከላይኛው የተፋሰስ ሀገራት ጋር አንድም ቀን ለውይይትም ለድርድርም ተቀምጠው አያውቁም። ስለዚህ ይህንን ታሪካዊ ኢፍትሃዊነት እቅፋት ያመጣል ብለው ያሰቡት የህዳሴ ግድቡ የመሰረት ድንጋይ ከተጣለባት ዕለት ጀምሮ ለ10 ዓመታት በሚወስድ የጊዜ ርዝማኔ ውስጥ የታላቁ የኢትዮጵያ ህዳሴ ግድብ አንደኛ የሶስቱ ሀገራት ጉዳይ እንዲሆን አድርገዋል። አንገትና እግራቸውን አስገብተው የኢትዮጵያ ህዝብ እያዋጣ የሚገነባውን ግድብ ግብጽና ሱዳን 5 ሳንቲም ሳያዋጡ፣ ነገር ግን በተግባር የሶስቱ ሀገራት የጋራ ፕሮጀክት እስኪመስል ድረስ በድርድር አንቀው ይዘውታል። ከዛም ቀጥሎ የግብጽ አላማ በዋናነት በዚህ በህዳሴ ግድብ ሰበብ አባይን መክበብ እንደሆነ ይታወቃል። በዚህ ሂደት ውስጥ ደግሞ የምትጠቀመው የድርድር ስልት የማጦዝና ጉዳዩን የጸጥታና የደህንነት ጉዳይ የማድረግ ስልት ትጠቀማለች። በዚህም ሂደቷ በተለይ ከ2019 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚዳንት አልሲሲ የዓለም አቀፉን ማህበረሰብ አድሬስ ካደረጉበት ጊዜ ጀምሮ የታላቁ የኢትዮጵያ ህዳሴ ግድብ የግብጽ የህልውና ስጋት ሆኗል ብለው ከተናገሩበት ጊዜ ጀምሮ በዚህ ሂደት ውስጥ አሜሪካና የዓለም ባንክ በታዛቢነት ተብሎ ገብቶ መጨረሻ ላይ ግን በፍርድ ሰጭነት እስኪጠናቀቅ ድረስ ያደረጉበት ስልት አለ። የታላቁ የኢትዮጵያ ህዳሴ ግድብ እስከ ጸጥታው ምክር ቤት ድረስ የደረሰበት ዋነኛ ምክንያቱ ግብጽ በአባይ ወንዝ ላይ ለዘመናት የነበራትን ስቴተስ ኩ ለማስቀጠል በምታደርገው የድርድርና የፖለቲካ ስልት የመጣና እዚህ የደረሰ ነው ብሎ መውሰድ ይቻላል።
በወልዲያ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህሩ መኳንንት ተስፋው በበኩላቸው ግብጽና ሱዳን የራሳቸውን ጥቅም ለማሟላት የኢትዮጵያ ሉዓላዊ ክብርና መብት በሚጋፋ መልኩ ጉዳያቸውን ለጸጥታው ምክር ቤት ማቅረባቸውን ይቃወማሉ።
አባይ በአጠቃላይ የድንበር ተሻጋሪ ወንዝ ቢሆንም እንኳ ከ85-86% በላይ የሚሆነው ከኢትዮጵያ ተነስቶ የሚሄድ ውሃ ነው። ኢትዮጵያ ደግሞ ሀብቷን የመጠቀም መብት አላት። በተቃራኒው ደግሞ እዚህ ወንዝ ላይ ተመስርተው የሚኖሩ ሀገራት አሉ እና እነዚህ የላይኛውና የታችኛው ተፋሰስ ሀገራት በአጠቃላይ አንዱ አንዱ ላይ ጉልህ የሆነ ተጽዕኖ ሳያሳድር መጠቀም አለባቸው። ድንበር ተሻጋሪ ስለሆነ እኛ ሙሉ ለሙሉ ወንዙን መጠቀም አለብን የሚል እንትን ሊኖረን አይገባም። እነሱ ደግሞ አንተ የቤተ መልካች ሆኑ የሚል እንትናቸው ትክክል አይደለም እና በዚህ መንገድ መቃኘት ሲገባው ግብጽ ብሎም ሱዳን እና ሌሎቹ ደጋፊ የሚባሉ ሀገራት ጉዳዩን ወደ አውሮፓ ህብረት፣ ወደ አሜሪካ፣ ወደ ጸጥታው ምክር ቤት ወስደው በዚያ ልክ ማራገብ እና በሁለቱ የላይኛውና የታችኛው ተፋሰስ ሀገራት መካከል ያለውን መልካም ግንኙነት ለማሻከር ስራ መስራቱ አስፈላጊ ነው ብያለሁ።
ያም ሆኖ ያገባናል የሚሉ አካላት ለማደራደር መሞከራቸውን በበጎ ይመለከቱታል። የጸጥታው ምክር ቤትም ጉዳዩ በአፍሪካ ህብረት በኩል እንዲታይ መወሰኑን ምሁራኑ መልካም ሲሉ ነው የተቀበሉት።
አባይ አፍሪካዊ ነው። ከዛም ሲቀጥል የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ንብረት ነው። ድርድሩ እየተካሄደ ያለው የአፍሪካ ህብረት መቀመጫ እና መስራች በሆነችው ሀገር ንብረት በሆነው የኢትዮጵያ ንብረት ላይ ነው። ስለዚህ ድርድሩ በአፍሪካዊ በሆነ መንፈስ መጠናቀቅና ማለቅ አለበት የሚለው ተቀባይነት ያለው መርህ ነው።
ምሁራኑ ለጸጥታው ምክር ቤት ውሳኔ ገፊ ምክንያት ባሏቸው ነጥቦች ዙሪያ ግን አንድ አይነት ምልከታ የላቸውም። መምህር መኳንንት ውሳኔው የዲፕሎማሲ ጥረት ውጤት ነው ሲሉ፣ መምህር ደጀን ደግሞ ከዲፕሎማሲው ስኬት በላይ ምክር ቤቱ አንገብጋቢ የጸጥታ ጉዳዮችን እንጂ የድንበር ተሻጋሪ ወንዞችን ጉዳይ ለመዳኘት ለማግኘት ስላልፈለገ ነው ድርድሩ በአፍሪካ መድረክ እንዲመራ ያደረገው ባይ ናቸው።
ከዚህ በፊት አሜሪካ የዓለም ባንክ ሶስቱን ሀገራት አንድ ላይ አሰባስቦ እኛ ፕሮፖዝ ያደረግንላችሁን ስምምነት ፈርሙ እያሉ ያስገድዱና ጫና ይፈጥሩ ነበረ። ከዚያም በኋላ ሰሜን ኢትዮጵያ ላይ ያለው አለመረጋጋት ላይ አንድን ወገን ብቻ በመቀበል ተጽዕኖ ለማድረግ ጥረት ያደርጉ ነበር እና አሁን በተወሰነ መልኩ ኢትዮጵያም በአፍሪካ መድረክ ጉዳዩ እንዲፈታና በመወያየት ችግሩን ለመፍታት ፍላጎት አላት። ስለዚህ ይህ እንዲሆን ያደረገው አሁን ከመሸ በኋላም ቢሆን የሀገሪቱ የዲፕሎማሲ ተቋማት ያበረከቱት አስተዋጽኦ ያመጣው ነው ብዬ አምናለሁኝ። ሁለተኛ ደግሞ የጣልቃ ያለመግባት መርህ እነሱ በተወሰነ መልኩ ያስገደዷቸው ይመስለኛል። ከውጭ ሀገር የሚኖሩ ኢትዮጵያውያን ፕሮጀክቱ የድሀ ኢትዮጵያውያን ፕሮጀክት ነው፣ ፕሮጀክቱ ራስን የመቻል ፕሮጀክት ነው፣ ፕሮጀክቱ ሌላ ማንንም የመጉዳት ሳይሆን ራስን ጠቅሞ ቀጠናውንም ለማሳደግ አስተዋጽኦ የሚያበረክት ፕሮጀክት ነው ብለው በዚያ ልክ መውጣታቸው እና አንዱ ነው መጠየቃቸው ጥሩ ነው። እሱም አንዱ ከሀገሪቱ የውጭ ጉዳይ ሚኒስትር አለ በአጠቃላይ መሪዎቹና ኤምባሲዎቹ ወይም ዲፕሎማቶቹ ከሰሩት በተጨማሪ የዜጎችም ውጤት ነው ብዬ አስባለሁ።
በትግራዩ ጦርነት ምክንያት የተለያየ አቋም ይዞ የነበሩ ሀገራት ጭምር ሳይቀሩ በህዳሴው ግድብ ላይ ተመሳሳይ በሚባል ደረጃ ሀሳብ ሰጥተዋል። ያ የሆነበት ምክንያት ኢትዮጵያ ዲፕሎማሲያዊ ድል ስላስመዘገበች ወይም ደግሞ ኢትዮጵያ እነዚህን ሁሉ ሀገራት ስላሳመነች አይደለም። መታየት ያለበት ነገር እውነት ነው፣ ዲፕሎማሲያዊ ጥረቶች አሉ። በተለይ ደግሞ ዲፕሎማሲያዊ ጥረቱ በዜጎች ላይ የተመሰረተው ዲፕሎማሲያዊ ጥረት እንዳለ ይታወቃል። አብዛኛው ኢትዮጵያዊ ይህንን ጉዳይ በጸጥታው ምክር ቤት ደረጃ መቅረቡን አምርሮ ይቃወመው ነበረ። የማህበራዊ ሚዲያዎችን በመጠቀም የጸጥታው ምክር ቤት ስብሰባ ባደረገበት ሰዓትም በአካል ድረስ በመቅረብ ተቃውሞ አቅርበዋል። ይሄ ምንም አይነት ሮል የለውም፣ ምንም አይነት ሚና የለውም ሊባል አይችልም። ነገር ግን በመንግስት ዲፕሎማሲ አንጻር ስናየው ግብጾች የተራመዱትን ያክል ዲፕሎማሲያዊ ስራ በተለይ በዚህ ወደ በጸጥታው ምክር ቤት አካባቢ የተሰሩ ስራዎች ላይ የግብጾችን ያክል ሄዷል ማለት አይቻልም። ስለዚህ የእኛ የመንግስት ሰዎች ወይም ደግሞ ኤምባሲዎቻችን ወይም አምባሳደሮቻችን ዲፕሎማሲውን ሰርተው ሳይሆን በዋናነት ጸጥታው ምክር ቤት ይሄንን ጉዳይ ጠረጴዛ ላይ አስቀምጦ ማየት ስለሌለበትና በዚህ ጉዳይ ላይ ተጠምዶ ሌሎች ቅድሚያ ፕራዮሪቲ የሚሰጣቸው ጉዳዮች ላይ ያለውን ጊዜውን ያለውን ሪሶርሱን አጠቃላይ ነገሩን መውሰድ ስላልፈለገ ነው የሚል ምልከት አለ። ነገ ነገሮች ተቀይረው ወይም ሌሎች ነገሮች በግብጽ ዲፕሎማሲ ምክንያትም ይሁን የህዳሴው ግድብ ግንባታ እየቀጠለ በሄደ ቁጥር፣ ሙሌቱ እየተነከረ በሄደ ቁጥር ድጋሜ ወደ ጸጥታው ምክር ቤት ግብጽ አታቀርበውም ብሎ ማለት አይቻልም። ልታቀርበው ትችል ይሆናል። ነገ ደግሞ የሚይዙትን አቋም ልናይ እንችላለን።
ድርድሩ በአፍሪካ ህብረት በኩል ይመራ መባሉ የኢትዮጵያ መጨረሻ ስኬት መዳረሻ ተደርጎ እንዳይወሰድ መምህር መኳንንት ያሳስባሉ።
ለአውሮፓ ህብረት፣ የጸጥታው ምክር ቤት እና ሌሎቹም በአፍሪካ መድረክ ችግሩ ይፈታ፣ ይወያዩ፣ ይደራደሩ ሀገራቱ ብለው ወደዚያ ሲመሩት አብረው የላኩት ነገር እንዳይኖር ተጽዕኖ እንዳይኖር መጠራጠር ያስፈልጋል። አፍሪካ ውስጥም ሆነው የኢትዮጵያን ጥቅም አሳልፈው የሚሰጡ የተወሰኑ በጣት የሚቆጠሩ ሀገራት አሉ። ወደ አፍሪካ መድረክ ተመለሰ ሲባል የመጨረሻ ድል ነው ማለት አይቻልም። እዛ ላይም በጥንካሬ ያ ማለት እኛ ከዚህ በፊትም እንደሚባለው ይሄ ፕሮጀክት ከድህነት የምንወጣበት ፕሮጀክት እንደሆነና የራሳችንም የአካባቢውንም ልማት ለማፋጠን አስተዋጽኦ የሚያበረክት ፕሮጀክት እንደሆነ በማሳወቅ መስራት ያስፈልጋል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የተባበሩት መንግስታት ድርጅት የሰብአዊ መብት ድርጅት ኮሚሽነር ሚሼል ባሽሌት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ የሚደረገው ስር የሰደደ ስልታዊውን ዘረኝነትና ጥቃትን በሚመለከት ተጨባጭ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የድርጅቱ ከፍተኛ ኮሚሽነር እነዚህን ችግሮች ሊያስወግዱ ይችላሉ በሚል ሊወሰዱ ይገባቸዋል ያሏቸውን ተከታታይ የውሳኔ ሀሳቦችን በተባበሩት መንግስታት የሰብአዊ መብት ጉባኤ ሪፖርት አቅርበዋል። የቪኦኤ ዘጋቢ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ሪፖርቱ እንዲቀርብ የተደረገው ባለፈው ዓመት በዩናይትድ ስቴትስ ሚኒሶታ ውስጥ በአፍሪካ አሜሪካዊው ጆርጅ ፍሎይድ የተፈጸመውን ግድያ ተከትሎ ነው። ከፍተኛ ኮሚሽነሯ የፍሎይድ ግድያ አብይና ቁልፍ ክስተት ነው ብለውታል። የዓለምን ትኩረት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ ዘወትር ወደሚፈጸመው የሰብአዊ መብት ጥቃት እንዲዞር አድርጓል። ሪፖርቱ ብዙ አፍሪካዊ ዝርያ ባላቸው ወገኖች ላይ የሚደረገውን አድሏዊነት፣ አግላይነትና ተመሳሳይ እድሎችን አለማግኘትን እንዲሁም ኢፍትሐዊነት በሆነ ስርዓት በድህነት ተይዘው አቅም አልባ የተደረጉትን ሰለባዎች በሚመለከት ያለውን አጠቃላይ ገጽታ ያሳያል። ሪፖርቱ በሕግ አስከባሪዎች እጅ የተፈጸሙ አደገኛ ክስተቶች ላይ ያተኮረ ነው። ኮሚሽነሯ እንዳሉት ጽፈት ቤታቸው ቢያንስ 190 በሚደርሱ አፍሪካውያን አፍሪካ ዝርያ ባላቸው ሰዎች ላይ ስለተፈጸመው ግድያ ሪፖርት እንደደረሳቸው ተናግረዋል። ከነዚህ ውስጥ 98 ከመቶ የሚሆኑት የተፈጸሙት በአውሮፓ፣ ላቲን አሜሪካና ሰሜን አሜሪካ ውስጥ ነው። በእነዚህ ሁሉ ጉዳዮች ውስጥ ፍትህ ቋሚ በሆነ መንገድ ሲጣስ መመልከቱ አስደናቂ መሆኑን ኮሚሽነሯ ተናግረዋል። ከነዚህም አንዳንዶቹን ሲገልጹ እንዲህ ብለዋል።
Three key contexts in which police-related fatalities stood out: the policing of minor offenses, traffic stops, and stop and searches.
ከፖሊስ ጋር በተያያዙ አደጋዎች ጎልተው የሚታዩ 3 ቁልፍ ችግሮች ቢኖሩም ጥቃቅን መተላለፎች እንደ ትራፊክ መብራት ጥሰቶች ወይም የድንገተኛ ፍተሻዎች ጊዜ የሚፈጸሙ በተጠረጠሩበት ስፍራ ምላሽ ለመስጠት ፈጥኖ የሚደርሱ ህግ አስከባሪዎች በአይምሮ ህሙማንና የጤና ቀውስ ባላቸው ላይ የሚያደርሱ ችግር ወይም ባደንዛዥ እጽ ላይ የሚካሄድ ጦርነት በሚል የቡድን ወንጀለኞችን ለመያዝ በሚደረጉ የልዩ የፖሊስ ኃይሎች ስምሪት ወቅት የሚፈጸም፣ ከሁሉ በላይ ደግሞ ህግ አስከባሪ መኮንኖች የአፍሪካ ዝርያ ባላቸው ሰዎች ላይ የሚያደርሷቸው የሰብአዊ መብት ጥሰትና በሚፈጽሟቸው ወንጀሎች ተጠያቂ የሚሆኑበት ጊዜ እጅግ አነስተኛ መሆኑ ተዘውትረው የሚታዩት ናቸው።
የጆርጅ ፍሎይድ ግድያ ፍጹም የተለየ ነው። ፖሊስ መኮንኑ ዴሪክ ሻቪን አሰቃቂ በሆነ ሁኔታ ጆርጅ ፍሎይድን ሲገድል በቪዲዮ የታየ ሲሆን ሚሊዮኖች ተመልክተውታል። እሱም ጥፋተኛ ተብሎ ከ20 ዓመት በላይ ተፈርዶበት ወህኒ ወርዷል። የጆርጅ ፍሎይድ ወንድም ፍሎኒዮስ በቪዲዮ በተላለፈ መልእክቱ አሁን ድረስ የወንድሙን አሰቃቂ ህልፈት መመልከት የሚረብሸው መሆኑን ተናግሯል።
He was tortured to death and brought in, I'm talking about in broad daylight. That was a modern day execution. It's difficult knowing that you can
በጠራራ ፀሐይ ስቃይ ደርሶበታል። ይህ በዚህ ዘመን የታየ ዘመናዊ ግድያ ነው። ምንም መሳሪያ ባትይዝ እንኳ ከፖሊስ ሸሽተ ለማምለጥ ብትሞክር ከጀርባህ ተኩሰው እንደሚመቱ ማውቁ ራሱ አስቸጋሪ ነው። አንተ ምንም መሳሪያ የለህም። እነሱ ግን ይህም ሆኖ ነፃ ይወጣሉ።
እነዚህን ጥልቅና መጠነ ሰፊ ኢፍትሃዊ ጉዳዮች እንዲሁም ከባርነት ቅሬቶች ጋር ተያይዘው ያሉትን ችግሮች ለማስወገድና ፍትህን መልሶ ለማስፈን አጣዳፊ ፍላጎት መኖሩን ኮሚሽነሯ ተናግረዋል። ኮሚሽነሯ ካቀረቧቸው ምክረ ሐሳቦች ውስጥ ስር የሰደደ ስልታዊ ዘረኝነት መኖሩን መቀበል ይገኝበታል። ለሚፈጽሟቸው ወንጀሎች ህግ አስከባሪዎችም ተጠያቂ የሚሆኑባቸው፣ በጸረ ዘረኝነት ተቃውሞ ሐሳብን በነጻነት መግለጽ እንዲኖር፣ በሰላማዊ መንገድ መሰብሰብ መብት እንዲረጋገጥ፣ እንዲሁም ተከታታይና መጠነ ሰፊ የማሻሻያ እርምጃዎች እንዲወሰዱ የሚጠይቁትም ተካተውበታል።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ትግስታችንን እያጠናቀቅን ነው። ወደ ሁለተኛው አጋማሽ የሚያደርሱ ጥቂት ዘገባዎች ይቀሩናል። አሁን ጤና የዩናይትድ ስቴትስ 1/3 የሚሆነው ህዝብ በኮሮና ቫይረስ አማካኝነት የሚመጣው የኮቪድ-19 በሽታ መከላከያ ክትባት አልወሰደም። በክትባቱ ዙሪያ ያለው የሐሳብ ልዩነትም ቫይረሱን ለመከላከል የሚደረገውን ጥረት እያከበደው ይገኛል። የሚሼል ኩዊን ዘገባ ነው። ኤደን ገረመው ታቀርበዋለች።
የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ የኮቪድ-19 ክትባቶችን ባልወሰዱ የዩናይትድ ስቴትስ ከተማ በሚገኙ ሆስፒታሎች ውስጥ ከፍተኛ የሆነ የኮቪድ-19 ህመማን ቁጥር እየተመዘገበ ይገኛል ሲል አስታወቀ። ማዕከሉ አክሎም 40% የሚሆኑት ተጠቂዎች እድሜያቸው ከ18 ዓመት እስከ 49 ዓመት የሚሆኑ ወጣቶችና ጎልማሶች ናቸው ሲል አስታውቋል። ፕሬዚዳንት ጆ ባይደን ባለፈው ሳምንት ላይ ሰዎችን እያሳመኑ ለማስከተብ የማህበረሰብ ቅስቀሳ ያስፈልጋል ብለዋል።
ከማህበረሰብ ወደ ማህበረሰብ፣ ከጎረቤት ጎረቤት፣ ከአንዱ በር ወደ ሌላው በር የእያንዳንዱን ደጃፍ እያንኳኳን ሰዎች ከቫይረሱ እንዲጠበቁና እርዳታ እንዲያገኙ ማድረግ አለብን።
ይሁንና አንዳንድ የሪፐብሊካን ህግ አውጪዎች ፌዴራል መንግስቱ በየሰው ደጃፍ ለመምጣት መወሰኑ አሳስቧቸዋል። የፕሬዝዳንት ጆ ባይደን አስተዳደር ማለትም የዴሞክራቲክ ፓርቲ ደግሞ ይሄ ማለት የፌዴራል መንግስቱ በየደጃፉ እየዞረ ሰዎችን ያስገድዳል ማለት አይደለም ሲሉ ሁኔታዎችን አጥርተዋል። አስተዳደሩ አክሎም የፌዴራል መንግስቱ ሰርጎ ገብ የምላሽ ግብረ ኃይልን በማቋቋም ተጨማሪ ድጋፍ ያደርጋል ማለት ነውም ብሏል። በክትባቱ ዙሪያ ያሉ የሐሳብ መከፋፈሎችም የክትባት አሰጣጥ ሂደቱን እያደናቀፉት ነው። በቅርቡ ኤቢሲ እና ዋሽንግተን ፖስት የተሰኙት የሀገሪቱ መገናኛ ብዙሃን ባደረጉት ዳሰሳ 93% ከሚሆኑትና ለመከተብ ፈቃደኛ ከሆኑት ዴሞክራቶች አንጻር ከግማሽ ያነሱ ሪፐብሊካኖች ብቻ ናቸው የተከተቡትም ሆነ ወደፊት ለመከተብ የሚያስቡት። የዋይት ሀውስ የህክምና አማካሪ የሆኑት ዶክተር አንቶኒ ፋውቺ ያልተከተቡ ሰዎችን በሚያምናቸው ሰዎች በኩል ማግኘቱ በጣም አስፈላጊ ነው ብለዋል።
ከዚህ ወረርሽኝ መጀመሪያ ጀምሮ ደንቃራ ከሆነብን መከፋፈል መራቅ አለብን።
ሪፐብሊካኖችን በመምረጥ የምትታወቀው የዩናይትድ ስቴትስ አርካንሳ ግዛት በኮቪድ-19 የተነሳ ሆስፒታል የሚገቡ ሰዎች ቁጥር ጨምሯል። የጆንስ ሆፕኪንስ የኮሮና ቫይረስ የመረጃ ማዕከል እስካሁን ድረስ 32% የሚሆኑት የግዛቱ ነዋሪዎች ብቻ ናቸው የተከተቡት ሲል አስታውቋል። የአርካንሳ ሀገረ ገዥ የሆኑት ሪፐብሊካኑ አሳ ሃቺንሰን የክትባት ጥርጣሬ ወጋ ጥባቂዎች በመንግስት ላይ ካላቸው ጥርጣሬና አለመተማመን ጋር ይያያዛል ሲሉ ተናግረዋል።
We just have to answer it just like we have all through history that you overcome skepticism and mistrust.
ልክ በታሪካችን እንዳደረግነው ሁሉ ጥርጣሬንና አለማመንን ማሸነፍ የምንችለው በእውነት ነው።
የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል CDC በመጪው ዓመት ትምህርት ቤቶች ሁሉ ክፍት እንዲሆኑና ተማሪዎችም ሙሉ ለሙሉ ወደ ትምህርት ቤቶች እንዲመለሱ ፈቅዷል። ይሁንና ተማሪዎችም ሆኑ አስተማሪዎች ሙሉ ለሙሉ ቢከተቡም ያፍና ያፍንጫ መሸፈኛ ማድረጋቸው ግን ፖለቲካዊ ጉዳይ ሆኗል። ሪፐብሊካን ግዛቶች የሆኑት አርካንሳና ቴክሳስ ተማሪዎች ያፍና ያፍንጫ መሸፈኛ ማድረግ የለባቸውም ያሉ ሲሆን እንደ ካሊፎርኒያ ያሉ ዴሞክራቲክ ግዛቶች ደግሞ ሁልጊዜም አካላዊ መራራቅ መተግበሩ አስቸጋሪ በመሆኑ ያፍና ያፍንጫ መሸፈኛ ማጥለቁ አስፈላጊ ነው ብለዋል። ለሚሼል ኩዊንን ዘገባ አይደን ገረመው ከዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ዝግጅታችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ሀብታሙ ስዩም የሰኞ ምሽት የስፖርት ዘገባ አጠናቅሯል። ጥቂት ደቂቃዎች አብሯችሁ ይቆያል።
ሊጀመሩ 2 ሳምንታት የቀሩትን ኦሎምፒክ የምታዘጋጀው የጃፓኗ የቶኪዮ ከተማ ያስተላለፈችውን የአስቸኳይ ጊዜ አዋጅ ከዛሬ ጀምሮ ማስፈጸም ጀምራለች። አስቸኳይ ጊዜ አዋጁ ባሳለፍነው ሳምንት መገባደጃ ላይ የወጣበት ምክንያት በሀገሪቱ እየተስፋፋ የመጣውን የኮሮና ቫይረስ ስርጭት ለመግታት ነበረ። በዚህ መሰረት በሁሉም ውድድር ማካሄጃ ስፍራዎች ተመልካቾች እንዳይገኙ ተወስኗል። ባለስልጣናት የሀገሪቱ ዜጎች ውድድሮችን በቴሌቪዥን መስኮት ብቻ እንዲከታተሉ ጥሪ አቅርበዋል። በተደጋጋሚ የተሰበሰበው የህዝብ አስተያየት ኦሎምፒክ በሀገሪቱ መካሄዱ የብዙሃን የጤና ስጋት መሆኑን አመላክቷል። ዘገባው የሮይተርስ ነው። በትናንትናው ዕለት የእንግሊዝ ብሔራዊ ቡድን ለአውሮፓ ዋንጫ ባለቤትነት ከጣሊያን አቻው ጋር ያደረገው ጨዋታ በጣሊያን ቡድን አሸናፊነት ተጠናቋል። ውድድሩ የተጠናቀቀበት ሁኔታ ያስቆጫቸው ደጋፊዎች በጥቁር ተጫዋቾች ላይ ያሰሟቸው ዘረኝነት የተቀላቀለባቸው አስተያየቶች ቁጣና ውግዘትን አስከትለዋል። ጨዋታው የተጠናቀቀው አሸናፊውን ለመለየት በተሰጡ ፍጹም ቅጣት ምቶች ነበረ። የእንግሊዝ ደጋፊዎች ታዲያ ፍጹም ቅጣት ምት በሳቱ 3 ጥቁር ተጫዋቾች ላይ በበይነ መረብ ላይ ስድብና ማስፈራሪያዎችን አከታትለዋል። ይህን ከበጎ ያልቆ የተቆጠረው የእንግሊዝ እግር ኳስ ማህበር በተጫዋቾች ላይ የተቃጡ አስተያየቶችን አውግዟል። ውድድሩ ከመጀመሩ በፊት የብሔራዊ ቡድኑ አባላት በመንበርከክ የዘር መድሎ ይቀር ዘንድ አለኝታነታቸውን ቢያሳዩም ወሳኙ ጨዋታ በጣሊያን አሸናፊነት ከተደመደመ በኋላ ግን የወትሮው የዘረኝነት መልእክቶች አንሰራርተዋል። የእንግሊዝ እግር ኳስ ማህበር የዘረኝነት አስተያየት ያነጣጠረባቸውን ተጫዋቾች እንደሚደግፍና ለአስተያየቶቹ ተጠያቂ በሚሆኑት ላይም ከረር ያለ ቅጣት እንደሚያስተላልፍ አስታውቋል። በትናንትናው ጨዋታ የፍጹም ቅጣት ምቱ የመከነባቸው ጥቁር ተጫዋቾች ቡካዮ ሳካ፣ ማርከስ ራሽፊልድ እና ጄደን ሳንቾ ናቸው። በተለይ ራሽፎርድ በግንቦት ወር ከተካሄደው የዩሮፓ ሊግ ማጠቃለያ ጨዋታ ጀምሮ የዘረኝነት መልእክቶች ሲደርሱት ነበረ። የለንደን ፖሊስም በማኅበራዊ መገናኛዎች የተሰራጩ የዘረኝነት ጥቃት መልእክቶችን እመረምራለሁ ብሏል። ዘገባው የአሶሺየትድ ፕሬስ ነው። የመካከለኛ ክብደት ቦክስ ቻምፒዮኑ ማኒ ፓኪዮና ኤሮል ስፔንሰር ጁኒየር ከአስር ቀናት በኋላ ለመፋለም ቀነ ቀጠሮ ይዘዋል። ፓኪዮ በቦክሰኝነት ዘመኑ 39 ተፋላሚዎችን በዘረራ ሲረታ፣ ስፔንሰር በበኩሉ 21ን ከወለል አገናኝቷል። በላስ ቬጋስ ቲሞባይል አሬና ለመቧቀስ ያቀዱት ሀያላኑ WBC እና IBC የተሰኙ የዘርፉን ክብሮች ለመቀዳጀት ይሻሉ። በሀገሩ ፊሊፒንስ የህዝብ እንደራሴ የሆነው ማኒ ፓኪዮ ከሁለት ዓመታት ወዲህ የመጀመሪያ ውድድሩ ነው። ከስፔንሰር ጋር የሚያደርገው ፍልሚያ ቀላል እንደማይሆን የጠቆመው ፓኪዮ፣ ይሁንና ለደጋፊዎቹ ጥሩ ፍልሚያ ማሳየት ስለሚፈልግ 147 ፓውንድ ከሚመዝነው ቻምፒዮኑ ስፔንሰር ጋር ለመግጠም እንደወሰነ ተናግረዋል። የ31 ዓመቱ ስፔንሰር በበኩሉ ፓኪዮን እንደሚጨርሰው የዛተ ሲሆን፣ ውድድሩን ማሸነፍ ታላቅ ፍላጎቱ እንደሆነ መናገሩን አሶሺየትድ ፕሬስ ዘግቧል።
ሀብታሙ ስዩምን ለዘገባው እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። ጃኖ ባንድ ኢትዮጵያዊት ቆንጆ ለጥቂት ሰከንዶች አብሯችሁ ይቆያል።
Satan asked a body, and it ain't by my death.